ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛውን ክፍል ፕሮግራማችንን አሁን እንጀምራለን። በመጽሐፍት ዓለም ዝግጅታችን በአቤ ጉበኛ የተደረሰውን አልወለድም መጽሐፍ ትረካ ክፍል 2 እናቀርባለን። አቤ ጉበኛ ኢትዮጵያ ካፈራቻቸው ዕውቅ ደራሲያን መካከል አንዱ ሲሆን ሐሳቡን በነጻ በመግለጹ ምክንያት እንግልት፣ ግዞትና እስር ተፈራርቀውበታል። ይህ ሁሉ ግን ይበልጥ አበረታታው እንጂ አላገደውም ነበር። በቅድሚያ ዜናውን በድጋሚ እነሆ።
በጉንደር ከተማ ለሶስት ቀናት ያህል የተካሄደው የሙት ከተማ አድማ ያበቃ ሲሆን አሙስ የካቲት 15 ቀን የወያኔ አገዛዝ የንግድ ሱቆችንና ተቋሞች በማሸግ የወሰደውን እርምጃ ቀልብሶ ሱቆቹ እንዲከፈቱ በማድረጉ በዛሬው ቀን የንግዱም ሆነ ትራንስፖርቱን እንቅስቃሴ ሙሉ በሙሉ የተከፈቱ መሆናቸው ታውቋል። የህዝቡን የትግል መንፈስና ኃያልነት የተገነዘቡ የወያኔ ባለስልጣኖች በርካታ ሱቆችን አሽጎ ማቆየት የማያዋጣ መሆኑን ተገንዝበው የታሸጉትን ሱቆች ለመክፈት የተገደዱ ሲሆን ራሳቸውን ለመከላከል በተወሰኑ ባለሱቆችና የትራንስፖርት ባለቤቶች ላይ ክስ ይመሰረታል የሚል የማስፈራሪያ መልእክት እያስተላለፉ መሆናቸው ይነገራል። የወያኔው ጭምብል በአዴን ማዕከላዊ ኮሚቴ ሐሙስ የካቲት 15 ቀን ምሽት ላይ መጠናቀቁን ድርጅቱ አስታውቋል። ተለጣፊው ድርጅት ስህተቶች መፈጸማቸውን ከማመኑ በስተቀር እንብዛም አዲስ ነገር ያላዘ መሆኑ ታውቋል። ገዱ አንዳርጋቸውና ደመቀ መኮንን በያዙት ኃላፊነት እንዲቀጥሉ የተወሰነ መሆኑን ቀደም ብሎ ተዘግቧል። በተያያዘ ዜና የወያኔው ድርጅት ተለጣፊ የሆነው የኢህአዴግ ጠቅላላ ስብሰባ የሚቀጥለውን ጠቅላይ ሚኒስትር ለመምረጥ በሚቀጥለው ሳምንት የካቲት 22 ቀን የሚካሄድ መሆኑን ምንጮች ገልጸዋል። ከዛ በፊት የድርጅቱ የማዕከላዊ ኮሚቴ ስብሰባ ይካሄዳል ተብሏል። የኦህዴድ ማዕከላዊ ኮሚቴ አብይ አህመድን ለጠቅላይ ሚኒስትርነትና ለኢህአዴግ ሊቀመንበርነት ቦታ እጩ አድርጎ ለማቅረብ እንዲቻል የኦህዴድ ድርጅት ሊቀመንበር አድርጎ መምረጡን መዘገባችን ይታወቃል። በተለይ ሊቀመንበር የነበረው ለማ መገርሳ ተነስቶ አብይ አህመድ መመረጡ አነጋጋሪ የሆነ በመምጣቱ ለማ መገርሳ ስለ ጉዳዩ በቴሌቪዥን ተጨማሪ ማብራሪያ ከመስጠቱ ድርጅቱ በምርጫ ላይ የህዝብ አስተያየት እየጠየቀ መሆኑን ተነግሯል። የስዊድንና የኖርዌይ መንግስታት ወያኔ ያወጣው የአስቸኳይ ጊዜ አዋጅ ያሳሰባቸው መሆኑን ገልጸዋል። የስዊድን የውጭ ጉዳይ ሚኒስትር በትዊተር አማካይነት ባስተላለፉት መልእክት የኢትዮጵያ ወዳጅ ሀገር የሆነችው ስዊድን በኢትዮጵያ ውስጥ ያለውን የፖለቲካ ሁኔታ በቅርብ የምትከታተል መሆኑን ጠቅሰው አገዛዙ የአስቸኳይ ጊዜ አዋጅ ማወጁ በጣም ያሳሰባት መሆኑን ገልጸዋል። አያይዘውም ለተከሰቱት የፖለቲካ ችግሮች መፍትሄ ከተቃዋሚዎች ጋር መነጋገርና በነጻ ሐሳብን የመግለጽ መብት እንዲረጋገጥ ማድረግ ነው ብለዋል። የኖርዌይ የውጭ ጉዳይ ሚኒስትር በበኩላቸው በሰጡት መግለጫ የኢትዮጵያ የቅርብ ወዳጅ እንደመሆኔ መጠን ያለፈው አስቸኳይ ጊዜ አዋጅ ባበቃ በጥቂት ቀናት ውስጥ ሌላ አስቸኳይ ጊዜ አዋጅ መታወጁ በጣም ያሳስበኛል የሚል መልእክት አስተላልፈዋል። የትምህርት ጥራት በከፍተኛ ደረጃ እያሽቆለቆለ መሆኑም ታወቀ። ሰሞኑን ከደቡብ ክልል ብቻ 615 የሚሆኑ ርዕሰ መምህራን፣ ሱፐርቫይዘሮች፣ መምህራንና የኮሌጅ አመራር አባላት በጥራትና ብቃት ማነስ ከኃላፊነት የተነሱ መሆናቸውን የወያኔው ድርጅት ንብረት የሆነው የፋና ዜና ተቋም ዘግቧል። በሐዋሳ የመምህራን ኮሌጅ የኮሌጁን ዲን ጨምሮ 3 በአመራር ደረጃ ያሉት አባላት ከኃላፊነት የተነሱ ሲሆን በሆሳና የትምህርት ኮሌጅ አመራር ላይ የማባረር እርምጃ የተወሰደ መሆኑን ጨምሮ አስፍሯል። ከመነሻው ጀምሮ የወያኔ አገዛዝ የሀገሪቱን የትምህርት ጥራትና ደረጃ ወደ ታች እያሽቆለቆለ እንዲሄድ ያደረገ መሆኑ የሚታወቅ ሲሆን የጥራቱ ጉድለት ሁሉንም የሀገሪቱን ክፍሎች የሚመለከት መሆኑ ግልጽ ነው በማለት በርካታ ዜጎች አስተያየት ይሰጣሉ። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። የካቲት 16 ቀን የዓለም አቀፍ ረጂዎች በብራስልስ ባደረጉት ስብሰባ በምዕራብ አፍሪካ ከአምስት ሀገሮች ለተውጣጣው ጸረ ሽብር ኃይል 510 ሚሊዮን ዶላር ለመርዳት የተስማሙ መሆናቸው ታውቋል። ከቡርኪና ፋሶ ከቻድ ከማሊ ከሞሪታኒያን ከናይጀር የተወጣጣው በቁጥር 5000 የሚደርሰው ያካባቢው ያሸባሪዎችን እንቅስቃሴ ለመግታት የተቋቋመው ኃይል ስራውን ለማካሄጃ 400 ሚሊዮን ዶላር እርዳታ እንዲደረግ ለጠይቆ ነበር። አካባቢው በርካታ የሽብር እንቅስቃሴዎች የሚገኙበት ሲሆን በሊቢያ በኩል ወደ ኢጣሊያ ስደተኞችን ለመወሰድ አስተላላፊዎች የሚጠቀሙበት ስፍራ መሆኑ ይታወቃል። አካባቢው በርካታ የሽብር እንቅስቃሴዎች የሚገኙበት ሲሆን በሊቢያ በኩል ወደ ኢጣሊያን ስደተኞችን ለመወሰድ አስተላላፊዎች የሚጠቀሙበት ስፍራ መሆኑ ይታወቃል። በአካባቢው ያለው የጸጥታ ሁኔታ ከጊዜ ወደ ጊዜ አስጊ የሆነ መምጣቱና ባለፈው ረቡዕ አንዲት መኪና ሲያሽከረክሩ የነበሩ ሁለት የፈረንሳይ ወታደሮች መንገድ ላይ በተጠመደ ፈንጂ መሞታቸው ይታወቃል። ባለፉት 5 ዓመታት በአካባቢው ከ1100 ሰው በላይ በአሸባሪዎች ጥቃት የተገደሉም ከመገደላቸው በላይ ባለፈው ዓመት ብቻ ከ400 የሚበልጡ ዜጎች ሞቷል ተብሏል። በሩዋንዳ በአንድ የስደተኞች መጠለያ ካምፕስ በተነሳ የተቃውሞ እንቅስቃሴ 5 የኮንጎ ስደተኞች የተገደሉ መሆናቸው ታውቋል። ተቃውሞ የተነሳው በመግባ አቅርቦትና እደላ የሚካሄደውን አድሎ በመቃወም ሲሆን የሩዋንዳ ወታደሮች ጥይት ተኩሰው 5 ስደተኞችን የገደሉ መሆናቸውን አርብ ካቲት 16 ቀን የተባበሩት መንግስታት ድርጅት ባለስልጣኖች ለዜና ምንጮች ገልጸዋል። በዚህ ሳምንት ኪዚባ በሚባለው ካምፕስ የሚኖሩ ስደተኞች አቤቱታቸውን ለማሰማት ወደ ተባበሩት መንግስታት ድርጅት ጽህፈት ቤት ሲሄዱ ከፖሊስ ጋር በተደረገ ግጭት 15 ስደተኞች የአካል ጉዳት የደረሰባቸው መሆኑ ታውቋል። ፖሊስ ተኩስ መተኮስ የተገደደው ተቃውሞ የሚያሰሙት ስደተኞች በድንጋይና በዱላ ፖሊሶችን መደብደብ በመጀመራቸው መሆኑን 7 ፖሊሶችን መጎዳታቸው ነው ተብሏል። የተባበሩት መንግስታት ድርጅት ባለስልጣኖች የስደተኞች ህይወት በመጥፋቱ በጽኑ ያዘኑ መሆኑን ገልጸው ተመጣጣኝ ያልሆነ እርምጃ ተቀባይነት የለውም ብለዋል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
አደራ ሆዴን ለጠገቡ ለማይጠግቡ ቀዳዳ አንስሮች ለምንም ምንም ሳልመርጥ ምንንም ስትሰጡኝ ሁሉን ተቀብዬ እያግበሰበስኩኝ ለቀሪው አካሌ ኑሮ ነው እያልኩኝ እንዲኖርላችሁ ብቻ ሆዴን ተውኝ እንጂ ለሌላውስ አላስብም። ቀሙኝ ሌሎቹ አካላቴን እገብራለሁኝ ለመኖሬ ዋጋ አላስብም ክፉ ደግሞም አልዋጋ ግን በሆዴ አትምጡ አሁንም አደራ እንዲህ አሉን ብሎ መጥፎም ማያወራ እንዲህ ሆነ ብሎ ክፉ የማይሰራ ሁሉም የሚስማማው ማጎሪያ ጎተራ የእግዜር እንስሳ ነው ማኖሪያ ለእንጀራ የማውቀው ቢሆንም ከልፋጭ በስተቀር እንደሚቆርጥበት ምንም ምንም ሳይቀር ምንንም ሙሰዱት ምንም ነው ብላችሁ ምንንም አትተውት እንደዚህ የሰሩት ይሄን የተሰሩት እገሌና ገሌ ብሎ የሚመሰክር ነውና በማየት አይኔን አፍስሳችሁ ወደጋስ ገብሁለት አይቼ እንዳላየው ሆኜ እየኖርኩበት አይናለው በመባል እንዳታልልበት ምላቴንም ቢሆን ቁረጡና ጣሉት ጣፋጭ መራር ብለው ጣዕም የሚለዩት እኛ ነገረኞች ነርቦች የሚባሉት ሌላ የትም ሳይሆን እሱ ላይ ነው ያሉት ያፍንጫዬንም በር በብርቱ ጠርቅሙት በቁም ሰውነቴን ገላችሁ በመቅበር በመኖር ሳጥን ውስጥ በድኑ አካላቴን አስቀምጣችሁት በመኖሬ ገመድ እንደ ተሳሰረ ስታበሰብሱት የመሞቴን እውነት ከቅርናቴ ለቅሶ እንዳልረዳበት አንደበቴን ዝጉት እጅግ ከፍችማችሁ የለምን ጥያቄን የእንደዚህ ምርጫዬን ነገር አውጥንጥኜ እንዳልልባችሁ ያው ባጠቃላይ የህሊናዬን አስኳል የራስ ቅሌን ይዘት አውጡ ጣሉትና ሆድቃ አስገቡለት
ግን አደራችሁን ሐሞትና ልብ እንዳታክሉበት የሰውነት ገብሬን ገላችሁ ስትቀብሩት የኔነት ጥያቄን በመራር እኔነት ሰው መሆን ዳርቶኝ እንዳላቀብበት ለሆዴ በሆዴ እያሰብኩበት ለዛሬ ጠግቤ ለነገም ይበቃ እያጎርኩበት መኖር እችል ዘንዳ የሚበላን ሁሉ እየበላሁት ሌላ ምንም ምንም ሳታክሉበት ጠቅላላ ካሌን ወድቃ አድርጉት ይህን ያን አይልም ምርጫው ከመሱ ጠግቦ የሚያድር ነው ባሰስ በገሰሱ ብቻ ሆዴን አይራበው ስጡት እንዲያስራሱ ሆዴ አምላኩ ሆድ ነው አያመልክም ሌላ ነው መሙላት እምነቴ የስጋዬን ተብላ እናን ሰውነቴን እኔ እንጀራ ልብላ ያሻችሁን አርጉኝ ጠግቤ ከበላው የቀረው ይቅርብኝ በሆዴ ኖራለሁ ከሰው መሆን ቅመም ምስረ አተታ ሰውን የምትለየው ከእንስሳት ተርታ በውስጤን ማትኖር አንዲትም ጠብታ ለሆዴ በሆዴ አስቤ ኖራለሁ በአእምሮዬ ፋንታ
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
በአቤ ጉበኛ ሐምሌ 12 ቀን 1965 ዓመተ ምህረት አዲስ አበባ ክፍል 2 ራፋንድ ወደዚህ ዓለም መጥቼ ከዓለም እስክወገድ ድረስ አንዳችም ወንጀል አልሰራሁም። ሰዎች ግን በዓለም ተደርጎ የማያውቅ ወንጀል እንደሰራሁ ይቆጥሩኝ ነበር። ይህ የሆነበትም ነጻነቴን ከወገኖቼ ነጻነት ጋር ያለመጠን እወድ ስለነበርና ለዚህም ብዙ እንግዳ ነገሮች ስለሰራው ነው። ወንጀለኛ ከሆንኩ ለወንጀሌ ኃላፊው ከነጻነት ስሜት ጋር የፈጠረኝ ፈጣሪ ነው። ወደ ዓለም መምጣቴ ኃጢአት ከሆነብኝም በኃጢአቴ የሚጠየቀው ወደዚህ ዓለም ያመጣኝ ኃይል ነው። እኔ ግን ወደ ዓለም እንድመጣ ማንንም አልጠየቅኩም። ወላጆቼ ወይም ፈጣሪዬ ወደዚህ ዓለም እንድመጣ ፈልገው እንደሆነ አስቀድመው ወደ ዓለም መጥቼ ካለም እስክወገድ ድረስ በሰላም በፍቅር በደስታ ከሁሉም ይልቅ በነጻነት ልኖር የምችልበት እድል ማዘጋጀት ነበረባቸው። ይህን ስላላገኘው ግን ባመስ ተወልጄ ባመስ ሞትኩ። እንደ ሳጥናኤል ትቢተኛ እንደ አዳም ስህተተኛ እየተባልኩ ስረገም ኖርኩ። እኔ ካለም ብዙ ነገሮችን አልፈለኩም። የፈለኳቸው ጥቂትና ርካሽ የሆኑ ነገሮች ነበሩ። የምተነፍስበት ነጻ አየር፣ የምኖርበትና ሰርቼ የምጠቀምበት ነጻ ምድር፣ የምጠጣውና የምታጠብበት ነጻ ውሃ፣ ከኔ ቀድመው የተወለዱ ተመራምረውና ተምረው ያገኙትን ነጻ ጥበብና ዕውቀት ብቻ በቀላሉ ለማግኘት ፈለኩ። ተገድጄ ላደረግኳቸውና አስገድጄ እንዳስደረጋቸው ለታሰቡብኝ ነገሮች ግን ፍጹም ተቃዋሚ ነበርኩ። ወንጀሌም ይኸው ብቻ ነው። ከእናቴ ሆድ ውስጥ ጀምሮ የሰራሁትን እንግዳ ሥራ ስታዩ አንድ በሰው ሕይወት ላይ የተፈጸመ ተአምር ታያላችሁ። በክፋት መንገድ ስትተረጉሙት ይህ ሰው የዲያብሎስ ዲቃላ ነው ብላችሁ ለማመን፣ በደግ ስትተረጉሙት ግን እግዚአብሔር በነጻነት ክብሪት ለኩሶ የፈጠረው ሕይወቱን እያቃጠለ ለሰው ልጆች የነጻነትን ብርሃን የሚያሳይ የነጻነት ጧፍ ነው ብላችሁ ለማመን እንደምትገደዱ አምናለሁ። ከሰው ልጆች ታሪክ ጋር ፈጽሞ የማይመሳሰለው የሕይወት ታሪኬ ሰሚዎችን ሁሉ ለማስደንገጥ የበረቀ ድንገተኛ መብረቅ ነው። የመብረቁ ጸዳል ብልጭ በሚልበት አጭር ጊዜ የዓለምን ነዋሪዎች መልክ አሁን ከምታዩበት ሁኔታ የተለወጠ አድርጎ እንደሚያሳያችሁ ሙሉ በሙሉ አምናለሁ። ከኔ ምስክርነት ይልቅ ራሱ ታሪኩ እንዲመሰክርላችሁ እነሆ ታሪኬን አቀረብኩላችሁ። ምዕራፍ 2 ሥርዓቱን ማን እንዳቃወሰው አላውቅም። እግዚአብሔር ይሁን ሰው ወይም የተፈጥሮ ጣጣ ማን እንዳበላሸው አልተረዳሁም። ግን ሥርዓቱና ለእኛ ተገቢ የሚመስለን ነገር ሁሉ በተመሰቃቀለበት ዓለም ሰዎች ሁሉ ይኖራሉ። እኔ የተወለድኩባት ኢይዝራኤሎስ የተባለችው ደሴት በወራሪዎች ስትበዘበዝና ስትጠቃ ስትገዛም ኑራ ነጻነቷን ካገኘች በኋላ ራሷ የተበላሸች አገር ነበረች። ይህች በታላቅ ውቅያኖስ የተከበበች አገር ዋና ከተማዋ አቃኒዮ የምትባል ስትሆን እኔም የተወለድኩት በዚችው ከተማ ነው። ከተማዋ የተመሰረተችው በባህር ጠረፍ ላይ በመሆኑ በኮንትሮባንድ መርከብ እየተጫኑ ያለ ይለፍ ወረቀት የገቡ የውጭ ዜጎች እንዲሁም ለረጅም ዘመናት ቅኝ ግዛት ሆና በኖረችበት ጊዜ እንደ ልብ የገቡ የባዕድ ተወላጆች ታላላቅ ባለ ሀብቶች ሆነው ይኖሩባት ነበር። ከተወላጆቿም አልፎ አልፎ ብዙ ሀብት አንቋያዦች ሲኖሩ፣ አብዛኛው ሕዝቧ ድሃ ነበር። ከተማዋ ልዩ ልዩ ቀለም ባላቸው ሕዝቦች ብቻ ሳይሆን ቁንጣን፣ ራብ፣ ስካርና ጥማት፣ ከልክ በላይ የሆነ ድሎት፣ በሽታና ችግር ተባብረው በሚያጠቋቸው የተለያዩ ሰዎች የተመላች ነበረች። ከሚፈለገው በላይ የሆነውንና ለአብዛኛው ሕዝብ የሚበቃውን ብዙ ሀብት የያዙ ባለ ሀብቶችና የአብዛኛውን ጊዜ የዕለት ምግባቸውን በሕልምና በማሽተት ካልሆነ በቀር በሌላ መንገድ ለማግኘት የማይችሉ ፍጹም ደሆች ነበሩባት። ሌላ ሁሉ ቀርቶ ለሁሉ እኩል ተብሎ የተደነገገው ሕግ እንኳ በአፈጻጸሙ እንደ ሰዎች ሁኔታ የሚሄድ ነበር። አብዛኛዎቹ ያገሪቱ ተወላጆች በእኩልነትና በነጻ የሚያገኙት አየርንና የፀሐይ ብርሃንን ብቻ ሲሆን የቀረውን ነገር በመጠኑ እንኳን ለማግኘት ብዙ ድካምና ራስን ለባርነት አሳልፎ መስጠት ነበረባቸው። ባጭሩ በተፈጥሮዋ ከማንኛውም መልካም ሀገር የማታንሰው ደሴት ከጥቂቶቹ ሀብታሞቿ ጋር ሲያዩት መንግስተ ሰማያት፣ ከብዙዎቹ ድሆቿ ጋር ሲያዩት ገሃነመ እሳት መስላ በሁለት ተቃራኒ መልኮች ትታይ ነበር። በዚች ሁኔታዋን ለመግለጽ ቃላት በሚያጥሩኝ ደሴት ዋና ከተማ ከአገሯ ፍጹም ድሆች አንዷ የሆነች ሴት ነበረች። ሴትየዋ የምትኖረው ከጠዋት እስከ ማታ ከከተማዋ ታላላቅ መንገዶች በአንዱ ተቀምጣ በመኪና ሳይሆን በእግሩ ከሚጓዘው አላፊ አግዳሚ ምጽዋት እየጠየቀች በምታገኘው የሳንቲም ልቃሚ ነበር። እሁድ እሁድና በሌሎች የበዓላት ቀኖች ወደ ቤተ ክርስቲያን ሂዳ ከመሰሎቿ ጋር እየተጋፋች ትለምን ነበር። መፈጠራቸው በቁጥር ለማሟላትና ሌሎችን ለማገልገል ብቻ ሆኖ ከቀረው ድሆች ከአገራቸው ጠፍና ሰፊ መሬት ለአንድ ጠማማ ጎጆ መቀለሻና ጭሮ ቆፍሮ የዕለት ሆድ ለመሙሊያ የሚሆን ጭብጥ አፈር ከሌላቸው ምስኪኖች አንዷ የሆነችው ይህች ሴት በዓለም ላይ ብዙ ሴቶችን አካላቸውን በመሸጥ ሊያስተዳድራቸው የቻለው በቂ ውበት ባይኖራትም ከአስቀያሚነት ያመለጠ መልክና ውብ ጠባይ ብቻ ለሚፈልግ የእሷ ቢጤ ባል የምታንስ ሴት አልነበረችም። እንዲያውም ጮሌ ባትሆን ነው እንጂ ጮሌ ብትሆን ኑሮ ጠጉርን በየጊዜው በማጋየት ፊትን በቀለምና በዱቄት በመለቅለቅ በአንጸባራቂ ጌጣጌጦች ቂጥንና ጡትን አፍጠው በሚያሳዩ ልብሶች በኤሌክትሪክ ብርሃንና በሌላም ዘዴ ሰው ሰራሽ ውበት ከሚያገኙ ሴቶች ጋር በመወዳደር የአካል መሸጡ ገበያም እስከዚህ ባላመለጣት ነበር። ነገር ግን በዚህ ፈንታ የማይታጠበው የማይበጠረውና የማይቀባው ጠጉሯ በላዩ ከተሰራጨበት አቧራ ጋር ካፈር ላይ ወድቆ የኖረ ፑሪሽ ይመስል ነበር። ችግርና ብርድ ቀለሙን የለወጠው ፊቷ ደሃ መሆኗና ሁኔታዋ ባያጠራጥር በብዙ የፊት ዶቄት ፊቷን ያጨማለቀች ሴት ያስመስላት ነበር። የለበሰችው ልብስ መቆሸሽ ላይን ከማስቀየሙም በላይ ንጽህና ማጣት አደገኛ በሽታን ያስከትላል የሚባለውን የሐኪሞች ትምህርት የሚያስተባብል ነበር። በየጊዜው የሚወርድባት ብርድ ምንም ስራ ላደረጋት የብርድ በሽታ ድሆችን ንቆ ትቷቸዋል ለማለት ያስገድዳል። ይህች ምስኪን ሴት ዓለምን በምን ስሜት እንደምትወደው አይታወቅም። እሷም እንደ ሌሎች ሞትን ስትፈራና መኖርን ስትፈልግ ትገኝ ነበረች። ለሰሚው ግራ ነው። ከዚህም አልፋ ከወንዶች ጋር ትቃረብ ኖራለች። ይህስ ይቅር፣ የተፈጥሮ ጣጣ ነው። የሚገርመው አንድ ቀን እኔን አርግዛ ኖራለች። እኔን አርግዛ የመውለጃዋ ቀን በደረሰበት ጊዜም እንደ ልማዷ የዕለት ራቷን ለማግኘት በአንድ ታላቅ መንደር ዳር ተቀምጣ ስትለምን ውላለች። ማደሪያዋም ያው የመንገድ ዳር ስለሆነ እዚያው አምሽታለች። በመንገዱ የሚወጡ የሚወርዱትን መኪናዎች በመንገዱ ግራና ቀኝ በቆሙት አምዶች ላይ ባሉት ታላላቅ አምፖሎች የሚበራውን የኤሌክትሪክ ብርሃን እጅ ለእጅ ተያይዘው የሚንሸረሸሩትን ሴቶችና ወንዶች ግራና ቀኝ ያሉትን ታላላቅ ፎቆችና የቀሩትንም ብዙ ትርኢቶች እየተመለከተች በጥጓ የሚያልፍ እግረኛ ስታገኝ ስለ መድኃኔዓለም እያለች ትለምናለች። በሆዷ ውስጥ ሰሚዎችን ሁሉ የሚያስደነግጥ ዜና ያለኝ አደገኛ ጽንስ መኖርን ግን በጭራሽ ረስተዋለች። አንድ ሰው በጥጓዝ ያልፍ ስለመዳን ያደም ማለችውና ሳንቲም ሲሰጣት ከቻ ላይ ከነበረው ሌላ ሳንቲም ጋር ተጋሽቶ ቅጭል ሲል በሆዳ ውስጥ ከተኛውት እንቅልፍ ብንናልኩ ከእንቅልፍ መንቃት ብቻ አይደለም ከድንቁርና ስሜትም ነቃው። ማን እንደሆነ ያላወቅኩት ኃይል መቾትና ነጻነት ወደ ሌለበት ዓለም የሚሄድ መሆኔን እንዳውቅ አደረገኝ። ስንት ስፋትና መጠን ያላት ዓለም አሁን ከመገኝባት ጠባብ ወድ እጅግ የምትንስ መሆኗን አሳወቀኝ። ሙሉ ነጻነቴን እንዳያስኩ ባለውበት የናቴ ሆድ ውስጥ ፍርግትግት አልሁ። ሆዷንም በርግጫ ደበደብኩት። አይ ፍዳዬ እዚው ላይ ደረሰብኝ መሰል ነገሩማ ወዴት ልደርስ ኑሯል አለች በቀላሉ የምወለድ መስሏት። በጭራሽ አልወለድም አልኩ በጩኸት። እሷም ሆዷ እንደተለመደው ጭሩር ያለ መስሏት ነበር እንጂ እንደዚህ ያለ በሰው ታሪክ ውስጥ እንግዳ የሆነ ነገር ይሆናል ብላ አልተጠራጠረችም። በሆድ ውስጥ ሆኖ የሚናገር ህፃን ማን ሊጠረጥር ይችላል? ለኔም ለራሴ ማመን ያስቸግረኛል። ደህና ቦታ ላይ ያዝመሰል አለች ከመንገዱ ወዳለው የካባጥር ስር ጠጋ እያለች። በፍጹም አልወለድም አልኩ አሁንም ጮክ ብዬ። ነገሩ ግራ ሆነባት። ወዲያና ወዲህ ፊቷን እያዞረች ሰው እንዳለ ማየት ጀመረች። ከዚያም ቀጥላ ወይ ግሩም ሰይጣን ጠራኝ ልበል አለች። ታይ ደሞ የምን ሰይጣን? እኔ ነኝ አልወለድም አልኳት። ወደ ሆዷ አንገቷን ስቅ አደረገችና አንተ ማነህ አለች በታላቅ ፍርሃትና ጭንቅ። እንግዳው ነገር የተሰራው በሆዷ ውስጥ ሆነና የምታመልጥበት ዘዴ ባይኖራት እንጂ በዚህ ጊዜ ልቧ እስኪፈርስ ብትሮጥ በወደደች። እኔ በሆድሽ ውስጥ ያለሁት ልጅ ነኝ አልኳት። ታዲያ ለምን አትወለድም አለች። ተወልጄ በችግር መሰቃየት አልፈልግም። እኔ በተቻለኝ መጠን አሳድግሃለሁ። ሊያኖረኝ የሚችል ሀብት አለሽ? እንደዚሁ ለምኝም ቢሆን አሳድግሃለሁ። ሞት ይሻላል። እኔ ማን መሰልኩሽ? አንቺ ልመናን ተማምኜ ነው የምወለድልሽ? በገዛ አገርሽ ላይ የምትችይውን ሰርተሽ በመኖር ፈንታ እንዴት ልመናን ተስፋ አርገሽ ትኖሪያለሽ? ያንቺ በዚህ ሁኔታ መጎሳቆል አንሶ ደግሞ ማደጊያ የሌለው ልጅ ለምን ትወልጃለሽ? ተፈጥሮ ያመጣብኝ ጣጣ ነው እንጂ እኔማ ምን አደረኩ? ተፈጥሮማ ራስሽን ችለሽ እንድትኖር ይፈቅዶልሽ ነበር። ብቻ ቀማኞች ሁሉን ነገር አመሰቃቀሉት እንጂ የቻልሽውን ያህል ለመስራት ለምን አትሞክሪም? በገረድነት ሰራ ነበር። የሳምባ በሽታ አለባት ብሎ ሐኪም ስለተናገረ በሽታው ወደ ጌታዬ ቤተሰቦች እንዳይተላለፍ ወዲያው አስወጣኝ። እሺ መሬት አለሽ? የለኝም። ቤት አለሽ? የለኝም። ትምህርት አለሽ? የለኝም። ታዲያ ምን አለሽ? ምንም የለኝ። ታዲያ ድህነትን በሽታንና ድንቁርናን ልታወርሺ ነው ተወለድ የምትይኝ? እድልህን እንዴት አውቀዋለሁ ልጄ አለች በትካዜ። አማኞችና ነፍሰ ገዳዮች እንዲሁም የነጻነት ጠላቶች በተለጠኑበት ዓለም ደግሞ ምን እድላለ? የዶችን ልጆች የሚጠብቃቸው የወላጆቻቸው መከራና ችግር ብቻ ነው። መከራንና ችግርን ከድሆች ተከሻል ለማውረድ እንደኔ ከወዱስት ጀምሮ ለመብትና ለነጻነት መሟገት ያስፈልጋል አልኳት በቁጣ። ነገሩም ግራ ሆነባት። በዚህ በሆዶ ዓለም የተደረገው ተአምር በእውንና በህልም መኖሯን ለይታ ለማወቅ አላስችላት አለ። በመንገድ ላይ ሆና ብርድ ይውረድባት ወይም በገነት ላይ ትሁን ምኑንም አታውቅም ነበር። ቢሆንም አንዴ የገባችበትን ክርክር በመቀጠል እንግዲህ መቼስ ምን ይሆናል ተወለድ እንጂ አለችኝ። አልችልም አልሁ። ቀጠል አደረኩና ይልቁንስ መርዝ ጠጭና ሁለታችንም እንሞት። አንቺም ዓለምን ወደሽ ሞትን መፍራትሽ ነው? አንቺ ሙቶ ከማረፍ እየተሰቃዩ መኖርን ትመርጭ እንደሆነ እኔ ለስቃይ ከመኖር መሞትን እመርጣለሁ። የሚያስወርድ ነገር ጠጭልኝና ሙቼ ከወድሽ ልውጣልሽ አልኳት። ምን ነው ልጄ ነፍስ ገደልሽ? ተወልዶ ዘራችንን የሚያበዛውን ልጅ ቀጨሽ ብለው ያስሩኛል ይቀጡኛል እኮ አለች። አዎ እነማን ናቸው እንደዚያ የሚሉ? የኛ መጎሳቆል ደነሱ መቀማቀል ማዳመቂያ እንዲሆን የሚመኙት ግፈኞች። እነዚያ ጉልበታችንንና ባርነታችንን እንጂ ሰው መሆናችንንና ነጻነታችንን የማይወዱ ቀማኞች ናቸው ለኔ ህይወት የሚቆረቆሩ። እነዚያ በሰው በከራ የመደሰሱ ሲያያዛቸው ጨካኞች ናቸው ለኔ ህይወት ጠበቆች ነን የሚሉ? ለሰው ህይወት አሳቢዎች ከሆኑ ለኛ ገና ላልተወለድ ነው ከማሰብ ለምን የተወለዳችሁትን ቦጋ ይዟችሁም አልኩ በቁጣ። የቁጣ ንግግሬንም ቀጠልኩና ወደፊት የሚወለዱ ህፃናት ሁሉ እንደኔ በሆድ ውስጥ ሆኖ የማወቅ ጸጋ ቢሰጣቸውና የመገናኛ ዘዴ ቢኖረኝ ያለመወለድ አድማ እንዲፈጥሩ ባነሳሳቸው ነበር። ድሆች ህፃናት አትወለዱ፣ የሚጠብቃችሁ ርስት ችግር፣ በሽታና ድንቁርና ነውና ዓለም በትክክለኛና አድሎ በሌለበት ህግ እስክትመራ ሰላም፣ ነጻነት፣ እኩልነትና ፍቅር ወንድማማችነት በዓለም ላይ ያላቸውን ቦታ እስኪያገኙ አትወለዱ እላቸው ነበር። የእያንዳንዱ ሰው ተገቢ ድርሻና የመኖር እድል እስኪታመን ድረስ በሆድ ውስጥ ቆዩ ወይም ሳትወለዱ ሙቱ እያልኩ አስተምራቸው ነበር ስል በፍርሃት ትንቀጠቀጥና ትሸበር ነበር። ሰውነቷ ሲንቀጠቀጥ እኔንም ስለጎጨጎጨችኝ ሁኔታዋ ገባኝ። እጅግም ማሳዘነችኝ። ለምን ትንቀጠቀጫለሽ አልኳት። በፖለቲካ እንዳንድታሰር ፈርቼ ነው አለችኝ። እንግዲህ እንድወለድ የምትፈልጊው እንዳንቺ ያለች የምትበላው ምግብ፣ የምትጠጋበት ቤት፣ የምትለብሰው ልብስ እንኳ የሌላት ምስኪን ሴት በስቃይዋ የማዘን ነጻነት ባላገኘችባት ዓለም እንድጨማለቅ ነው? ተይው እናቴ፣ ምንጊዜም ቢሆን ለባርነት እንደማልወለድ ወቂ አልኳት። ጥቂት ዝም አልኩ። እሷም በፍርሃትና በጥርጣሬ ተውጣ ዝም አለች። የተነጋገርነው ሁሉ አብዳ ወይም ቃሽታ የታያት ነገር መሰላት። ይህን ራእይ እውነት ብላ ለማመን ተሳናት። እንደሷ ያሉ ድሆች የወለዷቸው ልጆች ተወልደው አድገው አርጅተው እስኪሞቱ የማያስቡትንና የማይናገሩትን ነገር ገና ተወልዶ በአራትና በአምስት ዓመቱ አፉን እያኮላተፈ በልመና ይረዳኛል ብላ ስትጠብቀኝ የነበርኩት ጽንስ ከሆድ ከመውጣቴ በፊት አውቄ እንደዚህ ያለውን የነጻነት ንቅናቄ ሲጀምር ምን ይሰማት? በድንጋጤ አለመሞቷም እንዲያው ሞቱም ንቆ ችላ ቢላት ነው። መልካም ሙሉ ነጻነትስ አለሽ? ብዬ ጠየቅኳት። አዎ ነጻ ነሽ ይሉኛል ብላ መለሰችልኝ። አይረብሽም? አይጠማሽም? ይርበኛል፣ ይጠማኛል። አይበርድሽም? ሙቀትስ አያቃጥልሽም? ይበርደኛል፣ በፀሐይ ጊዜም ሙቀት ያቃጥለኛል። እሺ ሰዎች የሚፈልጉትን ሁሉ ለማግኘት ምኞት የለሽም? እሱስ ነበረኝ፣ ላገኘው አልችልም እንጂ። አሁን የምትፈልጊው እኔም ተወልጂ አንቺ ስትሞቺ ያለም መከራና ስቃይ መድረሻ አጥቶ እንዳይጠፋ እኔን ተክተሽለት ልታልፊ ነው? ለመሆኑ አባቴስ ማን ነው? እኔ በገረድነት ተሰራበት በነበረው ሰውዬ ቤት ባሽከርነት ይሰራ የነበር ሰው ነው። አሁን ግን የደረሰበትን አላውቅም። መልካም፣ እሱም እንዳንቺ መድረሻ ያጣ ድሃ ነው ማለት ነው። ታዲያ የሁለት ድሃ የሁለት አገልጋይ ልጅ ልማድና እምነት ባመሰቃቀለው ዓለም መጥቶ ምን ይሰራ? የእናቱን የአባቱን ችግርና መከራ ሊወርስ? ለሰዎች ባሪያ መሆንና ተቸግሮ ማለፍም ሥራ ሆኖ ለዚህ መወለድ? በፍጹም አልወለድም። አንቺም መሞት አለብሽ። እኔስ ሞትን እፈራዋለሁ። መልካም፣ መልአከ ሞት ጥርሱን አግጦ አይኑን አፍቶ መጥቶ በረጅም ጥያቄና መልስ ያሰቃይሻል የሚል ተረት ስላደነዘዘሽ ሞትን ትፈሪዋለሽ። ሀብታሞች ካቀማጠለቻቸውና ከሚወዷት እናንተን ባሪያ አድርጋ ካስገዛችላቸውና ከሚደሰቱባት ዓለም ስለሚነጥላቸው ሞትን ቢጠሉና ባማረሩ፣ እናንተም ድሆች የእነሱ ማሚቴዎቹ ናችሁ፣ ሞትን ማማረራችሁ ነው አልኳት። በታላቅ ስሜትም ድምጼን ከፍ አድርጌ ሞት የድሆች ወዳጅ መሆኗን ወቂ። ድሆች ግፈኞች ከጫኗቸው ቀንበር ነጻ የሚሆኑት በሞት ብቻ ነው። በሽታ ችግርና ድንቁርና የሚያሰቃያቸው መከረኞች ከመከራቸው ነጻ የሚወጡት ለመብታቸው ሲጥሩ ወይም ሲሞቱ ነው። ሞት 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 ሞት! አንተ ስመ ክፉ፣ ስራህ ግን ደግነት። የድሆች ነጻ አውጪ፣ የእውነት ነጻነት፣ የእንቅልፍ ታላቅ ወንድም፣ የዘላለም እረፍት። ፍጡራን በሐሰት ስለሚደለሉ ደሃም እንደ ሀብታም አንተን ጠላሃሉ። ይህን ስናገር አሸባሪው ንግግሬ ግራ አገባትና ግራ አጋባትና ነው። ይህን ስናገር አሸባሪው ንግግሬ ግራ አጋባትና ለካ በዚህ ባዶ መንገድ ሳድር ሰይጣን አስረግዞኝ ኑሯል አለች እያለቀሰች። እኔም እጅግ ስለራራሁላት እናቴ በመሆንሽ ከዚያም በላይ ድሃ ስለሆንሽ አዝነልሻለሁ፣ ነገር ግን ራስሽ መብትሽን የማትጠብቂ ሆነሽ ለሌሎች ደግሞ ባርነትን ስለምታስተምሪ መሞት አለብሽ አልኳት። እሷም በመጥፎ ዕድሏ አምራ ታለቅስ ጀመር። ያለቀሰችውም ጥቅሙን ያላወቀችው የነጻነት ነበልባል የሚያነደኝ ጽንስ በሆዷ ስላገኘች እንጂ በርግጥ የበደላትን መከረኛ ኑሮ በማስታወስ አልነበረም። ምዕራፍ 3 ይህን በመሰለ ጭቅጭቅ አደገኛ የሆንኩት ጽንስና ደሃዋ እናቴ ስንሟገት ብዙ ጊዜ ካጠፋም በኋላ የምችል ብሆን በዓለም የሚገኘውን ነገር ሁሉ አድርግልኝ ብትይኝ አድርግልሽ ነበር። ባርነትን ተቀበል፣ ለባርነት ተወለድ ብለሽ የምታቀርቢውን ልመና ግን እንኳን አንድ ጊዜ መቶ ጊዜ ብትሞሺ ይሻልልሽም አልኳት። ታዲያ ምን ይሻላል? መብትሽን ለማግኘትና እኔንም ከነ መብቴ ለመውለድ ሞክሪ። እንዴት እችላለሁ? ካልቻልሽ እንሙት። አረ ስለፈጠረህ ብለህ ተወለድ? ፈጣሪም የፈጠረኝ ለባርነትና ለችግር ከሆነ እሱንም ማሻፈረኝ ብየዋለሁ። ግን እሱ እስከዚህ ቂል አይደለም። እሱ የነጻነት ዓለም ፈጠረ። ግፈኞች ነጻውን ዓለም የባርነት ዓለም አደረጉት። ቂሎችና ደካሞችም ራሳቸውን የባርነት ማስፈሪያ ወደብ አደረጉት። መልካም፣ ባርነትን የሚሹ ባሪያ ይሁኑ። የነጻነት ጠበቃ ሲሆን ባሪያ የመሆን ነጻነት ይሰጠን የሚሉትንም የወደዱትን ባርነት እንዲጠግቡት መተው አለብኝ። እኔን ወደ ባርነት ግባ ሲሉኝ ግን ታላቅ ጠብ መፈጠሩ ነው። ስለዚህ አሻፈረኝ ለባርነት አልወለድም ብሏል። በይ ሰውን ለመወንጀልና እንቢተኛ ነው ለማለት ዳኛ ሞልቷል። ዳኛ የማያገኙት ለነጻነት የሚሟገቱት ናቸው እንጂ ነጻነትን ፈላጊዎችን ለመክሰስ የዓለም ፍርድ ቤቶች ሁሉ ክፍት ናቸው። ክሰሺ እንቢ አለ በይ አልኳት። ተስፋ ቢሷና ረዳት የለሽዋ እናቴ በዚህ ተአምር በዚህ ባለም ላይ ተሰምቶ በማያውቅ ደወል የአእምሮዋ ጆሮ ተሳቀቀ። ያለችበትን ረሳች። መፈጠሯም ህልም መሰላት። ጨርሶ ዓለምን ዘነጋችና ድካሙ እስኪያሸንፋት ድረስ እየቃዠችና እየለፈለፈች መሬቱ ላይ ተዘረረች። እዚያው ተዘርራ እኔ ብቻ የምሰማውን ትንሽ ትንሽ ትንፋሽ እየተነፈሰች ተላላፊዎች ሰዎችም አይ እዚህ ላይ ሰው ሙቶ ወድቋል መሰል እያሉ ሲያልፏት ብዙ ጊዜ ቆየች። የመጀመሪያው እስራቴ ተገድጄና ታስሬ የማልፈልጋቸውን ነገሮች መስራቴ ተጀመረ። እናቴ በእኔ ምክንያት ደክማ በወደቀችበት ጥግ ሁለት የፖሊስ ወታደሮች ሲያልፉ በድንገት አዩአት። መቼም እግዚአብሔርም እኔን ለማሰቃየት አሲሮብኛልና በዚሁ ጊዜ ፖሊሶች ከወትሮ በተለየ ሁኔታ ደነገጡ። ቶሎ ስልክ ደውለው በድንገተኛ አደጋና በሽታ የተጎዱትን ሰዎች ወደ ሆስፒታል ለማድረስ የተዘጋጀ መኪና አምቡላንስ እንዲደርስ ጠየቁ። መኪናውም ቶሎ ደረሰ። እነሱም ወደ ድሆች መታከሚያ ሆስፒታል ወሰዱን። የሆስፒታሉ ዋና ሐኪም ቶሎ ብሎ ለምርመራ ቀረበ። የእናቴን ሆድ በእጁ እየዳሰሰ ሲያይ ጣቶቹን በርግጫ ለመስበር ፈልጌ ትንሽ እግሮቼን አወናጭፌ ነበር። ግን በከንቱ የደሃዋንና ረሃብ የጎዳትን እናቴን ሆድ አቆሰልኩ። ወዲያው ራጂ እንድትነሳ አዘዘ። ወደ ራጂ ክፍል እንድሄድ የመመርመሪያው መሳሪያ ብርሃን በዓይኔ ላይ ቡግ ሲልብኝ ኧረ ወይድ ዓይኔን እንዳታጠፋ አልኩ። ግን የሰማኝ ያለ አይመስለኝም። የራጁ ውጤት ያለ ቀደዳ ያለ ኦፕራሲዮን ልወለድ የማይቻል መሆኑን መሰከረብኝ። ደሃ እናቴ በእኔ ምክንያት ሆዷን መቀደዷ በጣም አሳዘነኝ። ዝም ብዬ ልወለድላት ፈልጌ ነበር። ግን ይህን ያሰብኩት ከሐኪም ትዕዛዝ በኋላ ሆነ። ሐኪሞችስ ዘመናውያን በኃይል ገዢዎች አይደሉ? እኛ ከተናገርነው ውጭ እግዚአብሔርም ሊሰራ አይችል። የሕይወት ባለሥልጣኖች እኛ ነን ብለዋል። በዚህ ምክንያት ምንም ማድረግ ስላልቻልኩ በፖሊስ አስገዳጅነት፣ በሐኪም ቀዳጅነት የሽፍትነት ዋሻዬ ወይም እንደኔ አስተያየት የነጻነት ምሽጌ ከሆነው የእናቴ ሆድ እንድወጣ ተገደድኩ። እናቴ ሆዷን ልትቀደድ የማደንዘዣው መድኃኒት ተደርጎላት በድን ስትሆን እኔም እሷም ከዚህ ዓለም የባርነት ቀንበር ነጻ ወጣን ብዬ ደስ ብሎኝ ነበር። ግን ደስታዬ ከንቱ ኑሯል። ሆዷን ቀደው ከተደበቅኩበትና ሕይወቴ በዚያው እንዲያልፍ ከፈለግኩበት ዋሻ አወጡኝ። በሕይወት ዘመኔ ያየሁትን የተጨማለቀና አሳዛኝ ኑሮ ሁሉ ቁልጭ አርጎ ያሳየኝን የዚህ ዓለም ብርሃን ለመጀመሪያ ጊዜ ሳይ ምንም እንኳን ሌላ ነገር ለማድረግ አቅም ባጣ እጅግ አመረ በማልቀስ ሐዘኔንና ቁጭቴን ለተመልካች አሰማው። ወዲያውም ወደ ሐኪሙ እየተመለከትኩ ቆይ ግድ የለም አንተ ደደብ መኖርን እንጂ ለመኖር የሚያስፈልገውን የማታውቅ ሟቹን አካል የምትጠብቅ የማይሞተውን መንፈስ ግን የማታውቅ በዚህ ቀን አንተ አዋቂ ሐኪም የተባልክባት እኔ ግን ወደማልፈልጋት መከራና ስቃይ አዘጋጅታ ወደምትጠብቀኝ አለመጣውባት ዕውቀትህን አደንቃለሁ። ሰውን በማገልገልህና ጊዜያዊ ስቃይን በመከላከልህ አመሰግናለሁ። ነገር ግን ባለም ላይ ስካለሁ አብዛኛውን ጊዜ የሚያሰቃዩኝን ችግርና ድንቁርናን ግፍና ባርነትን ለመከላከል ቀርቶ መኖራቸውን ስለማታስብ ደደብልሃለሁ። ለመሆኑ ከተደበቅኩበት ኮተተስ ታወጣኝ ምግቤን ልብሴን ቤቴን አዘጋጅተልኛል ወይስ እንደናቴ በባዶ ሜዳ ላይ ልትለይ ነው ብዬ ስጠይቀው ሽማግሌው ሐኪም አይቶትና ሰምቶት በማያውቀው ነገር በጣም ደነገጠና ከቆመበት ወደቀ። እኔም ከእጁ አምልጬ ወደቅኩ። ቆንጆ ጎረምሳ ካላየች በቀር በዓለም ላይ የሚያስደነግጣት ነገር የሌለ አንዲት ነርስ ምኑንም ሳታስተውል ቆይታ ሐኪሙና እኔ በወደቅን ጊዜ ቶሎ ብላ እኔን አንስታ በጨርቅ ጠቅላ አስቀመጠችኝና ሌላ ሐኪም ጠርታ ዶክተሩንም አነሱት። ሌላው ሐኪም የተቀደደውን የእናቴን ሆድ ሰፍቶ ወደ መኝታ ክፍል እስኪልካት ድረስ ሌሎቹ የሕክምና ሠራተኞች በድንጋጤ ለታመመው ሐኪም አስፈላጊውን እርዳታ አድርገውለት ነፍሱን አውቆ ቆየ። ብዙ ሳይቆይ ከተኛበት ተነሳና ምን ነበር ያየሁት? አለ። ከጥጉ የነበረው ሐኪምም ቆይ ጥቂት አለው። የታመመው ሐኪምም መለሰና የለም የሆንኩትን ማወቅ አለብኝ አለ። በጣም ደንግጠህ ወድቀህ ነው አለው ደህናው ሐኪም። በምን ምክንያት? ኦፕራሲዮን አድርገህ ከእናቱ ሆድ ያወጣኸው ሕፃን በጣም ስለወቀሰህ። አሃ ገባኝ። ይህን ተአምረኛ ሕፃን ማየት አለብኝ። ተው ጥቂት ቆይ። በፍጹም አልቆይም። ከዚህ በኋላ ታሞ የነበረው ሐኪም ተነሳና በጨርቅ ተጠቅልዬ ወደ ምልወሰወስበት ክፍል መጣ። ትክ ብሎም አየኝ። እስከ 3-4 ወር የእናቱን ጡት መጥባት አለበት ሲል በጥጉ ላለችው ነርስ ነገራት። እምቢ የእናቴን ጡት አልጠባም አልኩት። ለምን አለኝ። የሳምባ ነቀርሳ አለባትና ታስተላልፍብኛለች። በግድ አስወልዳችሁ በበሽታ እንድታሰቃዩኝ አልፈልግም አልኩ። በዚህ አዲስ ሁኔታ ሐኪሙ አሁንም ደነገጠ። እንደ መጀመሪያው አልወደቀም እንጂ አሁንም በመጠኑ አእምሮውን ሊስት ጀምሮ ነበር። ከጥቂት ጊዜ በኋላ እናቴ እኔ አለባት ስላልኩት በሽታዋ እንድትመረመርና ለእኔ ግን ልዩ የሆነ የሕፃን ምግብ እንዲዘጋጅልኝ አዘዘ። ከዚያም ቀጥሎ ደሞ ምን እንዲሆንልህ ትፈልጋለህ አለኝ። እኔም ከዓለም እስክወገድ ድረስ ብዙ ነገር እፈልጋለሁ፣ ካንተ የምፈልገው ግን የሰውን ጤንነት ብቻ ሳይሆን የሰውን ክብር፣ የሰውን መብት፣ የሰውን ነጻነት፣ የሰውን ፍላጎት ጨምረህ እንድታውቅ ነው። ያለዚያ ታላቁ ጋንዲ እንደሰደባችሁ ሰድባችኋለሁ። እንዲህ እያልኩ እነሱ የሥጋ ሐኪሞች እንጂ የመንፈስ ሐኪሞች አይደሉም። የሰውየውን ሕይወትና ጤንነት ካልበደለ ወንዱ ሰብአዊ ክብሩን አዋርዶ የሴትነት ሥራ እንዲሠራና ተፈጥሮው በማይፈቅደውና የመንፈስ ክብሩን በሚያጠፋው መንገድ እንዲያመነዝር ይፈቅዱለታል። ከዚህም ቀጥዬ ግዙፉን ሥጋዊ አካል ብቻ ሳይሆን ረቂቁን መንፈሳዊ አካልም ጠብቁት። ፍላጎቱንም ለመስጠት የመንፈሳኪ ሞት ጭምር ሁኑ እላችኋለሁ አልኩት። የመንፈሳዊው አካል ምግብም ንጻነትና እኩልነት ያለው ኑሮ ነው ስል ለደነገጠው ሐኪም ነገርኩት። መከከለኛ እድሜ ያለው ሐኪም በግንባሩ በኩል የሳሳውን እና ትንሽ ነፋስ ሲነካው ብልው ብልው የሚለውን ጠጉሩን በእጁ ወደ ኋሊት እያስተኛ፣ ለመሆኑ ይህን በሕፃንነት ወራት ብዙ የማወቅ ኃይል ከምን አገኘኸው? ከየትስ ተማርከው? ሲል ጠየቀኝ። በጨርቁ እንደ ተጠቀለልኩ እንቅስቅስ እያልኩ፣ እናንተ በአካል ብቻ የምታምኑ የነጻነት ፍቅር በአስተማሪና በግዙፍ አካል ብቻ ሳይሆን ሕይወት ካለው ፍጡር ሁሉ ስሜት ጋር ተቀላቅሎ የሚፈጠር ነገር ነው። አውሬው ሲያቆስሉት እጅግ የሚበሳጨውና ታላቅ ጀብዱ የሚሰራው፣ እንስሳው ልረድህ ሲሉት የሚንፈራገጠው በእናንተ ዩኒቨርሲቲ ውስጥ ስለ ነጻነት ጥቅም ያስተማረው ኑሮ ነው። የነጻነት ስሜት በደም ሕዋሳት ሁሉ ተሰራጭቶ አብሮ የሚፈጠር ነገር ነው። ይልቁንም በተንኮል የተፈጠሩ ትምህርቶችና ስብከቶች ፍጡር ሁሉ በተፈጥሮ ያገኘውን የነጻነት ስሜት እየደመሰሱ ወደ ባርነት የሚያስተላልፉ ጠንቆች ናቸው። በኃይል ከሚሰበር ኃይል ይልቅ በደም ውስጥ ያለውን የነጻነት ነበልባል እያበረዱ ለባርነት ምቹ ፈረስ የሚያደርጉ በሰዎች የተፈጠሩ ከንቱ እምነቶች ናቸው። ስለዚህ ከእናቴ ሆድ የነጻነትን ስሜት ይዤ ብወለድ አይግረምህ። ደግሞም እግዚአብሔር ሰውን ከነጻነት ስሜት ጋር ለመፍጠሩ ምልክት እንደሆነው ያዘጋጀኝ ልዩ ፍጥሩ መሆኔን ማወቅ አለብህ አልኩት። እንግዳ ትዕይትና ድንጋጤ በእውነት መኖሩን ያጠራጠረው ሐኪም ራሱን በተለመደው ሁኔታ ነቀነቀና፣ መልካም እኔ የምችለውን ሁሉ አደርግልሃለሁ ካለ በኋላ በጥሩ ሁኔታ አስተኝታችሁ አስፈላጊና ተስማሚ የሆነ ምግብ እንድትሰጡት ሲል ለአንዷ ነርስ ትዕዛዝ ሰጠ። ለብቻዬ ትንሽ የሕፃን አልጋ ተዘጋጀልኝና ተኛው። በዚህ መንገድ ለሁለት ቀኖች በመልካም ሁኔታ እንደቆየው የፈራሁት ጥቃት መጣብኝ።
ነጻነትን ልትወልድ ሀገሬ ምጥ ላይ ናት። ለ26 ዓመት 3 ጊዜ አርግዛ ነፃነቷን ልትወልድ በመጧ ተይዛ ወያና ጋዲ በግፍ በቅጥቀጣ ወልዳ ላፈር ሰጠች ሀገር ያልታደለች እናም ለአራተኛ ጊዜ አሁን መጥራይ ነች።
ሁርየ ገዲ ዘበይ ኦርዳሾ ወጥተን ከይቁ ኮልበይ ኩጭርታ
ቢየኮ ቢልሱማ ዳሁ ጭሪንቱ ኢረጅር ወቷን አጥፍቶ ወያኔው ካንሰር ፍሬንድ አጣፈራ ተቀጥቀጣ በዘ ለብዙ ዘመናት ተንጣ መለስ ብሎ ነገ ዞሮ እንዳይመጣ ሀገሬ ምጥላይና ትብሮቿ ይወቱ ነፃነት ልትወጣ ነፃነት ትጨኜ ገኘኛ መጥ ጠበቀና ነፃነት ልትወልድ ሀገሬ ምጥላይና ባራቱም ማለን ያላችኋት ስሮች የንጥረ ነገሯ ሙሉ ተከፋዮች እንዳትጨናገፍ እንዳስወረዳት አብራቿ ሙጡ ትልፋሽ ጉልበት ሆኗት አቦ ዳርስ ተዳርቁ ይገናግልሽ በሏት ሀገሬ ምጥላይነች። My country is in labor to deliver freedom. Yes, freedom. ለአስርተ ዓመታት አርግዛው የነበር ነፃነት ልትወልድ የእንግዴ ልጅ ልትቀብ ወያኔን ልትወርድ በቁሩት ልጆቿ እየተደገፈች አወዳር እስከ ዳርቁ ምገላግሽ በሯት ሀገር የምትላይ ነች።
ሁርየ ገዲ ዘበይ ኦርዳሾ ወጥተን ከይቁ ኮልበይ ኩጭርታ
ቢየኮ ቢልሱማ ዳሁ ጭሪንቱ ኢረጅል አይዞሽ ውድ አገሬ ልትገላገይ ነው አመርሳል ቅጠሩም አብሮሽ እያማጠ ነው። ከባራ ፈንጊያው ወያኔያዊ ስርዓት ጧትና ማታ ልጆቿን እንደበግ ከሚሸልትባት ልትገላገለው ይህን ክፉ ካንሰር እንዳይበታተናት በሃይማኖት በዘር ታሪኳ እንዳይጠፋ እንድትኖር እንደ ሀገር ለብዙ ዘመናት ተንጣ መለስ ብሎ ዘቦ ደግሞም እንዳይመጣ ምጥላይናት ሀገሬ በልጆቿ ህይወት ነፃ ልትወጣ። አዎ ሀገሬ ምጥላይናት፣ አዎ በደንብ ልትታረስ አራስ ቤቷ ሆና ጅግና እንደነጠቋት ልታሳድግ ጅግና ባልም ስሟ ሊገን በሽልም ልትወጣ ልትገላገል ነው ነፃነት አመጣ። በክብር ልትታረስ ዳር ድንበሯ ላይ ፈርስ። አዎ ሀገሬ ምጥላይናት አንድነቷ ሊያብብ ሰላም ፍቅር ሊነግስ ነፃነት ልትወልድ ሀገሬ ምጥላይናት። ብየኮ ቢልሱማ ረሁፍ ጭንቁ ኢረጅርቲ ነፃነት ትጨኜ ገኘኛ መጥ ጠበቀና ነፃነት ልትወልድ ሀገሬ ምጥላይናት። አዎ በደንብ ልትታረስ አራስ ቤቷ ሁና ጀግና እንደነጠቋት ልታሳድግ ጀግና ባለም ስሟ ሊገን በሽልም ልትወጣ ልትገላገል ነው ነፃነት አመጣ። ሀገሬ ምጥላይናት አቦ ዳርስ ከዳር ቁሙ ይገላግልሽ በሏት ሀገሬ ምጥላይናት።